ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
የአማራ ፖለቲካ
አገሪቷን ያለችበት ሁኔታ የተወሰነ ቡድን ሊሆንታ ወይም ያንድ የተወሰነ የፖለቲካ አመራር ሊሆንታ ወይም የመንግስት አካል ሊሆንታ ብቻ ሳይሆን አጠቃላይ የህብረተሰቡን አረቆ አስተዋይነትና ጥረት የምትሻበት አስቸጋሪ ሁኔታ ነው ያለ ነው።
አቶ ጀንበር አረጋ ይባላሉ። በጎንደር ዩኒቨርሲቲ ረዳት ፕሮፌሰር ናቸው። እርሳቸውንና ሌሎች ምሁራንን ያካተተ ዘገባ ይዘናል።
ኢትዮጵያ ደህና ነች?
ኢትዮጵያ ደህና ነች። በጣም ጥልቀት ያለውና ከባድ ጥያቄ ነው። ደህንነት በምን ይለካል ነው? ለዕለቱ ደህና እንመስላለን፣ ግን ጠንከር ያለ በሽታ ከሆነ ደግሞ ውስጡን እየገዘገዘ ያስቸግራል። እና እንደ ባጭሩ ለመመለስ አሳሳቢ ነው ኢትዮጵያ ሁኔታ። ግን በሽታው ወደ ሞት እግዚአብሔር ያበለውና ያደርሰናል አልልም።
ፕሮፌሰር ብሩክ ኃይሉን ከትንታኔ ጋር ይዘናል።
እሁድ ሐምሌ 14 2011 ዓ.ም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣
ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
እኔም ሶሎሞን አባተንን።
እስከ ምሽቱ 4 ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
አስጥልኝ እንደምናመሻችሁ። ከሰዓቱ ዜናዎች ጋር አሉላ ከበደ ነኝ። የስርጭት መሐንዲሴ አይደን ኡትኮ ነው። አሁን ዋና ዋናውን የሰዓቱን የዓለም ዜና። የሲዳማን ክልል እንሁን ጥያቄ ተከትሎ አዋሳን ጨምሮ በዞኑ የተለያዩ ከተሞች የተቀሰቀሰው ሁከት ዛሬ በአካባቢዎቹ መረጋጋት እየታየ መሆኑን ምንጮች አረጋገጡ። የአዋሳን ከተማ የተለያዩ ክፍሎች ተዘዋውሮ የተመለከተው ዘጋቢያችን ዮናታን ዘብዴዎስ የሰው ሕይወት ጭምር የጠፋባቸውን ሌሎች ከተሞች የጸጥታ ሁኔታም አጠያይቋል። ማምሻውን በስልክ አግኝተነዋል።
የዛሬ 4 ቀን ሐሙስ ጠዋት ሐምሌ 11 በአዋሳ ከተማ የጀመረው ይህ ግጭት ሌሎችን በሲዳማ ዞን በሚገኙ 6 በሚሆኑ ወረዳዎችና ከተማዎች ነበር ተስተዋለው። ዛሬ እና ትናንት በአንጻራዊነት የቀድሞ ሰላም እየተመለሰ መሆኑ ነው ለመታዘብ የቻልኩት። ከሐዋሳ ሲጀምር ዛሬ ሐዋሳ መንገድ ተከፍቷል። ትናንትም መደቡ ተከፍቶ ነበር፣ ነገር ግን ሰው መደበኛ እንቅስቃሴውን ጀምሯል ማለት ይቻላል። ዛሬ ከትናንትና ከትናንት በስቲያ በተሻለ ሁኔታ የሰዎች የእርስ በርስ መስተጋበር የተጀመረበት ሰው ከአንድ አካባቢ ወደ ሌላ አካባቢ ሄደ እየሄደ መጠያየቅ የጀመረበት አብሮ መዋል የጀመረበት ሁኔታ ይቻለኝ። ሱቆችም እነዚህ የማህበረሰብ አገልግሎት የሚሰጡ ተቋማትም በከፍል ተከፍተዋል። መገበያየትም ተጀምረዋል። ገበያ አካባቢ መጀ ነበር እንቅስቃሴዎች አሉ። የትራንስፖርት አገልግሎት፣ የታክሲ አገልግሎት ከትላንት በተሻለ ሁኔታ ዛሬ አገልግሎት መስጠት ጀምረዋል። በተለይ ባለ 3 ጎማ ባጃጅ የምንላቸው ማለት ነው በተለምዶ በተለይ ግጭቱ ከነበረባቸው አካባቢዎች ወደዚህ ከሐዋሳ መሀል ላይ ከሚገኘው ከገብርኤል ቤተ ክርስቲያን ወዲህ ያለው ወትሮም ውጥረት አልነበረበትም። ነገር ግን ወደ አቶቴ አላምሯና አቲስ አካባቢ ከፍተኛ ችግር ነበር። ሰውም አይንቀሳቀስም ነበር፣ ጭር ብሎ ነበር የነበረው ላለፉት 3 ቀን። ዛሬ ግን በአንጻራዊነት የተሻለ ነገር መኖሩን አይቻለሁ። እስካሁን ግን በሞተር ሳይክል ወይም በብስክሌት መንቀሳቀስ ተከልክሎ ነው ያለው። ነገር ግን ለዚህ ሀሳባቸውን የሰጡ የከተማ ነዋሪዎች በተለይም ወደ አቶቴ አላሙራ አዲሱ ገበያ ሞኖፖሊና ቴክሲ አካባቢ ያሉ ነዋሪዎች አሁንም ስጋት አለብን ነው የሚሉት። የደህንነት ስጋት አላቸው። ነገር ግን የመከላከያ ሰራዊትና የፌደራል ፖሊስ ወደ እነሱ ሲመጡ ትንሽ እፎይ እንደሚሉ ነው የነገሩኝ።
መልካም ዮናታን፣ እስኪ ደግሞ ከሐዋሳ ወጣ ብለን ያለውን ሁኔታ እንመልከት። ቀደም ሲል በአለታ ወንዶ፣ በሀገረ ሰላም እንዲሁም ሌሎች አካባቢዎች የበርካታ ሰዎች ሕይወት የጠፋባቸውና ጉዳት የደረሰበት የንብረት ውድመት የደረሰባቸው ተዘግበዋል። ዛሬስ ምን ይመስላሉ? ወደ እነኚህ አካባቢዎች ስልክ ደውለ ሰዎችን የማነጋገር ነዋሪዎችን ያሉበት ሁኔታ የመጠየቅም ሆነ ባለስልጣናትን ስለ ጸጥታ ሁኔታ እንዲገልጹልህ የማድረግ እድል ከነበረ እስኪ ባጭሩ ንገረን።
መልካም። በተለይ ዛሬ ማምሻውን የአገረ ሰላምና አለታ ወንዶ አካባቢ ያሉ የአካባቢ ነዋሪዎችን ለማግኘት ሞክሬ ነበር። አገረ ሰላም አካባቢ ማንነትን ለይቶ የሰነበተው ጥቃት ለበርካቶች ህይወት ማለት ምክንያት መሆኑን አሁን በውል መጠኑ ያልታወቀ የንብረት ጉዳት እንደደረሰ ከዛ አልፎም አስከፊ የሚባል ወንጀሎች መፈጸማቸውን ለአብነትም 95 እድሜ አዛውንት የሆኑት ቤታቸውም ጭምር ተቃጥሎ መንገድ ላይ በድንጋይ ተወግሮ እንደተገደሉ እንደውም ማምሻውን አስክሬናቸው ዛሬ ወደ አዋሳ መላኩን ከዛው ያገኙት መረጃ ያሳያል። ስማቸውን ሊጠቀስ ያልፈለጉ የከተማው ነዋሪ ነው የሚነገሩኝ። 3 ሜትር ክርስቲያን ተቃጥሏል።
መቼ ነው የሆነው? ዮናታን አሁን የገለጽከው የ95 አመቱ አረጋዊ የተገደሉበትና ቤታቸው መቃጠል ድረስ የከፋ ወንጀል የተፈጸመው
ከትናንት በስቲያ ነው የሆነው። ዛሬ ግን ማምሻውን አስክሬናቸው ወደ አዋሳ መላኩን ልጆቻቸው ስለሚኖሩ ወደዚህ መላኩን ነው የነገሩኝ። የበርካቶች ንብረት የሳቸው ብቻም ሳይሆን የበርካቶች ንብረት መውደሙን ጠቅሰው ዛሬ ግን የጸጥታው ኃይል በከተማው በመኖሩ አንጻራዊ ሰላም መውረዱን ህዝብ መረጋጋት መጀመሩን ነገር ግን አሁንም ስጋት ስላለባቸው ቦር የሚባል ከተማ አለች በቅርበት ሀገረ ሰላም በኦሮሚያ ክልል የምትገኝና ወደዛ እየተሰደዱ እንዳሉ ትላንት በዘገባ ተጠቅሼ ነበር። 200 የሚሆኑ ሰዎች መሰደዳቸውን የቦሬ ቤተ ክርስቲያን ስራ አስኪያጅ ነግሮኝ ነበር። ዛሬ ግን 400 የሚደርሱ የአካባቢ ነዋሪዎች ነገር ግን በብሔራቸው ስዳማ ያልሆኑ ከአማራ ከጉራጌ አካባቢ የመጡ እዛው ለዘመናት ኖሮ የነበሩ ሰዎች ተፈናቅለው ወደ ቦሬ መሻገራቸውን እኔም ደግሞ በግለሰቦች በአይሱዙ መኪና ጭምር እየሄዱ እንዳሉ እኔም የመከላከያ ሰራዊት ድጋፍ እያደረገ መሆኑን ነበር የነገረኝ። ወደ አለታ ወንዶ ሲመጣ በነገራችን ላይ አለታ ወንዶ በጣም የንብረት ውድመት የደረሰበት ከተማ ነው። ግን የሰው ህይወት ላይ ምንም ጉዳት አልደረሰም። በርካቶች ግን ከቦታው ከስጋት ተነሳ ወደ አዋሳም ወደ ሌሎች ቦታዎችም መንቀሳቀሳቸውን ጠቅሶ ዛሬ ግን አንጻራዊ ሰላም መሰኑን የክልሉ ቤተ መስተዳድር መጥቶ እንደጠየቃቸው የክልሉ ቤተ መስተዳድር እስከመድረስ መጥቶ በመጠየቅን ተስፋቸው ከእንደገና እንዲያድሱ እዛ መኖር እንደሚችሉ ከህዝብ ጋር ከእንደገና መቀላቀል የሚያሳይ ነገር መኖሩን አይተናል ብሎን ነግሮኛል። በአጠቃላይ የሰዎቹ ስሜት ይህን ይመስላል። አለታ ወንዶና አገሬታን ብቻም ሳይሆን ለኩ አካባቢ ወንዶ ገነት አለታችሁ እኮ እንዲሁም አረበጎነና ማልጋ አካባቢ ከዚህ ጋር የሚመሳሰል ማንነት ለለየ ጥቃት መድረሱን አሁን ግን ዛሬና ትናንት አንጻራዊ ሰላም መኖሩን ነው የአካባቢ ነዋሪዎች የነገሩኝ። አሉላ
ዮናታንን ለዘገባው አመሰግናለሁ። አድማጮች ሰሞኑን ተከታትለን የሚኖሩትን ሁኔታዎችም እንዲሁን ዘግባለን። ወደ የሰዓቱ የዓለም ዜናዎች ስንመለስ የኢራን አብዮታዊ ዘብ ወታደሮች በእንግሊዝ ባንዲራ ስር ሆርሙዝ የባህር ወሽመጥ ውስጥ ስትቀዝፍ የነበረችውን ስቴና ኢምፔሮ ተብላ የምትጠራውን የስዊድን ድፍድፍ ዘይት ጫኝ መርከብ ከመያዛቸው በፊት የኢራን የባህር ጠረፍ ጥበቃ ጀልባዎች በመንገዷ እንዳይቆሙ አንድ የእንግሊዝ ጦር መርከብ አስጠንቅቃ እንደነበር የሚናገር የተቀረጸ ድምፅ ይፋ ተደረገ። ይሁን እንጂ ከዚያ ማስጠንቀቂያ ጥቂት ዘግየት ብሎ የኢራን ኮማንዶዎች ከሄሊኮፕተር እየወረዱ ስቴና ኢምፔሮን ተቆጣጥረዋል። ይህ በእንዲህ እንዳለ ኢራን በእንግሊዝ ባንዲራ ስር የምትንቀሳቀስ መርከብ በመያዟ ምክንያት የእንግሊዝ ባለሥልጣናት ማዕቀብ ለመጣል እየተዘጋጁ መሆናቸው ተገለጠ። ከራሳቸው አዳዲስ ማዕቀቦች በተጨማሪ የአውሮፓ ህብረትም ከሶስት ዓመታት በፊት ኢራን በገባችው የኒውክሌር ውል ምክንያት ተነስተው የነበሩ ማዕቀቦች መልሰው እንዲቀጥሉ እያሳሰቡ መሆናቸውም ታውቋል። አድማጮች ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከአራት ሴት የምክር ቤት አባላት ጋር በገቡበት ፍጥጫ ሀገራችንን ለመውደድ የሚችሉ አይደሉም ሲሉ በዛሬው ዕለት በተጨማሪ በሰጡት አስተያየት ተቹ። ትራምፕ በትዊተር አማካኝነት በላኳቸው በነኚህ መልእክቶች አራቱን የዩናይትድ ስቴትስ የህግ አውጪዎች ምክር ቤት ሴት አባላት ለተናገሯቸው የጥላቻ ንግግሮች ላሉት አሜሪካንና እስራኤልንም ይቅርታ መጠየቅ አለባቸው ሲሉ ጽፈዋል። ፕሬዚዳንቱ ከአሁን ቀደም በተመሳሳይ በአራቱ የምክር ቤት አባላት ላይ ወደ መጡበት አገር ይመለሱ የሚለውን ጨምሮ በሰነዘሯቸው አስተያየቶች ዘረኝነት የተንጸባረቀበት ነው በሚል ክፉኛ ሲተቹ መቆየታቸው ይታወቃል። ሆንግ ኮንግ ከተማ ዛሬ ማምሻው ላይ ፖሊስ አደባባይ የወጡ አፍቃሪ ዲሞክራሲ ሰልፈኞችን ለመበተን አስለቃሽ ጢስና የፕላስቲክ ጥይቶችን ቢተኩስም ተቃውሞ አድራጊዎች ግን መልሰው ወደ አደባባይ መግረፉን አላቆሙም። በብዙ 10 ሺዎች የተቆጠሩ የተቃውሞ ሰልፈኞች በተከታታይ ለሰባተኛ ሳምንት በሆንግ ኮንግ አደባባይ የቅዋሜ ድምጻቸውን አሰምተዋል። አንዳንዶች በከተማይቱ በሚገኘው የማዕከላዊ ቻይና የአስተዳደር ጽህፈት ቤት ህንጻ ላይ እንቁላሎችን በመወርወርና የጸጥታ መከታተያ ቪዲዮ ካሜራዎችን እንዲሁም ህንጻውን ዙሪያ ቀለም ሲረጩ ታይተዋል። ከ150 ሚሊዮን በላይ ሰዎች ለአደጋ ያጋለጠው በትላንትና በዛሬው የዩናይትድ ስቴትስ እጅግ የበረታ ሙቀት የስድስት ሰዎች ሕይወት ማለፉ ተዘገበ። እስከ 43 ዲግሪ ሴንቲግሬድ በተገመተው እጅግ አደገኛው ሙቀት ለህልፈት የተዳረጉት ሰዎች የሜሪላንድ፣ የአሪዞናና የአርካንሳ ግዛቶች ነዋሪዎች መሆናቸው ተገልጧል። በርካታ የአደባባይ ዝግጅቶችም እንዲሰረዙ አስገድዷል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 14 2011 ዓመተ ምህረት ምሽት ፕሮግራም ነው።
ሮሃባን
ጠባዩን በተመለከተ ተክሌ በጣም በጣም ትሁት ሰው እና ስነ ስርዓት ያለው ሰው በጣም ወንድሜም ነበር ለኔ። ለባንዱ ደግሞ በጣም ትልቅ አክብሮት የነበረው ነው። አሁን እንደውም ተውኩት እንጂ ድሮ ፍቅሬ ተለመን እየተሰራ አለቅሳለሁ። ባይዝም ብሎ ነው የሚወርደውና በጣም ግሩም ሰው ነው የነበረው።
ሰላም ስዩም ነው ከጆቫኒ ሪኮ ጋር ይዘናቸዋል። ሮሃ ባንድ
አብራችሁኑና በስፋት ታገኛቸዋላችሁ። አሁን ወደ መጀመሪያው ቅንብር እንዝለቅ።
የአማራ ፖለቲካ።
የመፈንቅለ መንግሥት ሙከራ በተባለ እንቅስቃሴ የተገደሉትን የክልሉን የቀድሞ ፕሬዚደንት ዶክተር አምባቸው መኮንንንና ሌሎች የክልሉ መሪዎችን ለመተካት የአማራ ዲሞክራሲያዊ ፓርቲ አዴፓ ማዕከላዊ ኮሚቴ ባለፈው ሳምንት ባካሄደው ምርጫ የጠቅላይ ሚኒስትር አብይ አህመድ የብሔራዊ ጸጥታ አማካሪ የነበሩትን አቶ ተመስገን ጥሩነህን እጩ አስተዳዳሪ፣ አቶ ዮሐንስ ቧያለውን ደግሞ የፓርቲው ምክትል ሊቀመንበር አድርጎ መርጧል። ይህ ምርጫ በክልሉ ተፈጥሮ የነበረውን ውጥረት ያረጋጋል የሚል ጥያቄ ይዛ ጽዮን ግርማ ባህር ዳርና ጎንደር ያሉ ምሁራንን አስተያየት ጠይቃለች። ምላሻቸውን በተከታዩ ዘገባ ይዛለች።
በቅድሚያ ወደ ባህር ዳር።
ጊዮን ፈንታውን እባላለሁ። ባህር ዳር ነው የምኖረው። የፋርማሲ ባለሙያ ነኝ። መድኃኒት አቅራቢ ድርጅት የሚባል ተቋም ውስጥ ነው የምሰራው። እንግዲህ እንደ እኔ አመለካከት ከተከሰተው ችግር አንጻርና አሁን እየሆነ ካለው አንጻር በቀላሉ ሁኔታዎችን ያረጋጋል የሚል እምነት የለኝም። ምክንያቱም እዚህ ማህበረሰቡ ውስጥ የነበረው ስሜትና አሁን ተደረገ የተባለው ሹመት የህዝቡን ስሜት ያማከለ አይመስለኝም። ህዝቡ ውስጥ ሲሰሙ የነበሩ አንዳንድ አስተያየቶችና አመለካከቶች አሁን ከተደረገው ሹመት ጋር ሊቀራረቡ አይደሉ። ይሄ ማለት ደግሞ ምንድን ነው? ምናልባት ክልሉን እየመራ ያለው አዴፓ የህዝቡን የልብ ትርታ ወይንም የህዝቡን ስሜት በቀላሉ አግኝቶታል ብዬ አላስብም። ይህ ህዝብ እንደሚታወቀው ባለፉት 27 ዓመታት በጣም ከፍተኛ ጫና የነበረበት ህዝብ ስለሆነ ነገሮች በቀላሉ እንዲሁ ሹመት ስለተቀየረ ብቻ ይረግባሉ የሚል እምነት የለኝም።
የጎንደር ዩኒቨርሲቲ መምህሩም ሌላ አስተያየት አላቸው።
በአምላክ ይደግ እባላለሁ። በጎንደር ዩኒቨርሲቲ የፖለቲካል ሳይንስ መምህር ነኝ። ሶስተኛ ዲግሪን በቅርቡ ጨርሳለሁ። በዋናነት የአማራ ህዝብ ችግሮች በጣም ብዙ ናቸው። እነዚያን በተመለከተ አዳዲስ ሹመቶች ተካሄደው ነበር። ነገር ግን እነዚያ ሹመቶች ከተደረጉ በኋላ አዲስ የለውጥ እንቅስቃሴዎች ቢታዩም በመሀል የሚያደናቅፍ ነገር ተፈጥሯል። በኋላ ላይ እንግዲህ አሁን እንዳልሽው ይህን አዲስ አመራር መጥቷል። አሁን በሶሻል ሚዲያው ትችቶች ይደረጋሉ። የተሾሙት ሰው ብዙም አይመጡም የሚባል ነገር አለ። ዞሮ ዞሮ ትልቁ ችግር ያለው አዴፓ ላይ ነው። አዴፓ ራሱን በደንብ አይቶ የራሱ ቀለም ቢኖረው ኑሮ የሁሉ ችግር አይፈጠርም ነበር። ሁሉም አመራሮች ሁሉም አንድ አይን የሚያርፍ የራሳቸው ካርታ ስለሌላቸው ነው ሁሉ ችግር የተፈጠረው። ስለዚህ አዲስ የተሾሙት ሰው እንግዲህ ህዝቡን ይመራሉ አይመሩም የሚለው ነገር አሁን የሚወስነው ሳይሆን ወደፊት በሚሰሩት ስራ በሚገነቡት ተቋም የሚወሰን ይሆናል እና ዞሮ ዞሮ ሰውዬ የመጡት ከአዴፓ ነው። አዴፓ ደግሞ ያን አውትሻይን የሚያደርግ የተለየ ግለሰብ አለው ብዬ አላምንም። ዞሮ ዞሮ የድርጅት ውጤት ናቸው። እንግዲህ የሚፈቱትን ችግር ወደፊት ነው የምናየው።
ችግሮቹ ብዙ ናቸው ስላሉ ደግሞ ወደፊትም ነው ያመላከቱትና ግን ችግሮቹ ተፈተው ወደፊት ለማመላከት ከተሾሙትም ሰዎች ምን ይጠበቃል? ከህዝቡም በአጠቃላይ ከሁሉም አካል
እንግዲህ በፖለቲካው መስክ አዴፓ ለውጥ መጣ ካለ በኋላ ለውጥ እንደሌለ ነው የሚረዳው። ምክንያቱም በአማራ ክልል ውስጥ በተለያዩ ቦታዎች የነበሩ አመራሮች እስካሁን ድረስ በነበሩት በስልጣን የተቀጠሉት አንዱን ከአንዱ ማንሳት ወደ አንዱ መቀየር ነው እንጂ አዳዲስ ሰዎች አይታይም። ከዚያ ባሻገር ግን ትልቅ ችግር ነው ብዬ የምወስደው ለውጥ አለ ከተባለ በኋላ እንኳን አዲስ ሰነድ የተዘጋጀን በአማራ ህዝብ ፍላጎት መሰረት ለአመራሮቹ አዳዲስ ሀሳብ ለመስጠት በሚያመች መልኩ አዴፋ አዲስ ሰነድ አዘጋጅቶ ለሁሉም የወረዳና የዞን አመራሮች አዲስ ስልጠና ሲሰጥ እኔ አላየሁም። ስለዚህ ይሄ አንዱ ትልቁ ችግር ነው። እንደው የሚመጡት ሰውዬ ከቻሉ በዚህ ዙሪያ ላይ ቢሰሩ አንድ ትልቅ መፍትሄ ይሆናል ብዬ አስባለሁ። ምክንያቱም የአማራን ህዝብ ችግር ያገናዘበ ለአማራ ህዝብ መፍትሄ ይሆናል ተብሎ የሚታሰብ አዳዲስ ሀሳቦች የሚንሸራሸሩበት መሪዎችን በዚያ መሰረት የሚዘጋጁበት አዲስ ሰነድ ወይም ፕሮግራም ተዘጋጅቶ በዛ ዙሪያ ግንዛቤ ቢሰጣቸው ሁሉም በክልሉ ያሉ አመራሮች ብዬ አስባለሁ። ሁለተኛ መፍትሄ ነው ብዬ የማስበው ከሌሎች የፖለቲካ ድርጅቶች ጋር አብሮ መስራት ነው ያለበት። አዴታ በተለይ በክልል ውስጥ ከሚገኙ የፖለቲካ ድርጅቶች ጋር የተፎካካሪነት ሳይሆን የመተባበር አሁን ክልሉ ያለበት ሁኔታ ከፖለቲካ በታች ነው። ብዙ ትብብር የሚጠይቅ ነገር ነው። ፖለቲካ ስልጣን ለመያዝ በፓርቲዎች መካከል የሚደረግ ፉክክር ነው። ነገር ግን አሁን ህብረተሰቡ ከዚያ በታች ያለበት ሁኔታ ነው ያለ። ምክንያቱም ለፖለቲካ ሳይሆን ወደ ተቋም ለማሻገር የተቋማዊ ስራዎች መሰራት አለባቸው። ሶስተኛ አንድ መፍትሄ ብዬ የማስበው በተለይ የተማረው ማህበረሰብ ትልቅ ስህተት አለበት ብዬ ነው የማስበው እኔ በበኩሌ። ምክንያቱም የኛ የተማርነው የምንባለው ብዙ ጊዜ እንደ ማንኛውም ማህበረሰብ መተቸት፣ መንቀፍ፣ እንደገና ሁሉም ነገር ከፖለቲካ ጋር ማያያዝ ነው እንጂ ከሌላው ማህበረሰብ በተለየ መልኩ አጥንቶ ተንትኖ ለመንግስት ግብአት የሚሆን ነገር የማቅረብ በእርግጥ ከመንግስትም ከገዢው መንግስትም ቢሆን ፈተናዎች ቢኖሩ እንደዚህ አይነት ነገሮች እንዳይሰሩ፣ ነገር ግን በምሁሩም በኩል በእኛ በኩል እንደዚህ አይነት ችግር ይታያል እና አጋዥ የሆነ ስራ አይሰራም። የመግፋት ነገር ነው። ሁሉም ከፖለቲካ ጋር መያያዝ ነው። የቮለንተሪ ሰርቪሶች፣ ማህበረሰቡን የማንቃት ስራ፣ እንደዚህ አይነት ነገሮች ሲሰሩ አይታዩም እና እነዚህ ነገሮች ከተስተካከሉ ወደፊት የተሻለ ነገር ይመጣል ብዬ አስባለሁ።
አቶ ተመስገን ጥሩነህ፣ አቶ አገኘሁ ተሻገር እና አቶ ዮሐንስ ቧያለው ፓርቲውን በመወከል በኢህአዴግ ስራ አስፈጻሚ ኮሚቴነት እንዲያገለግሉ ከተመረጡ 9 ሰዎች ውስጥ ተካተዋል። ሌላው የጎንደር ዩኒቨርሲቲ መምህር ይህ አሁን ያለው ጉዳይ ከሹመትም በላይ ነው እና አገራዊ የሆነ ትብብር ያስፈልገዋል ይላሉ።
ጎንደር አረጋ እባላለሁ። በጎንደር ዩኒቨርሲቲ የስነ ትምህርት ፋካልቲ ረዳት ፕሮፌሰር መምህር ነኝ። በችግሩ ዙሪያ አጀንዳው ሰፊ አጀንዳ ነው። ሀገራችን ያለችበት ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ሁኔታ በተደጋጋሚ እንደሚባለው ትንሽ ከባድ ነው። ፖለቲካው ያው ምስቅልቅል ያለ ይመስላል። በኢኮኖሚ ሁኔታም ህብረተሰቡ በኑሮ ውድነት እየተሰቃየ ነው ያለን። በህብረተሰቡ ማህበራዊ መስተጋብርም ያን ያክል ከዚህ በፊት እንደምናነሳለት ይረዳዳል፣ ይተጋገዛል፣ ተዛዘናል የሚባሉት መሰረታዊ የሆኑ የማህበረሰብ እሴቶች የሚታይበት አይደለም እና አገሪቱ አሁን ያለችበት ሁኔታ የተወሰነ ቡድን ሊሆንታ ወይም የአንድ የተወሰነ የፖለቲካ አመራር ሊሆንታ ወይም የመንግስት አካል ሊሆንታ ብቻ ሳይሆን አጠቃላይ የህብረተሰቡን አርቆ አስተዋይነትና ጥረት የምትሻበት አስቸጋሪ ሁኔታ ነው ያለ ነው። ከዚያ ውጭ ወደ አማራ ክልል ስትመጡ ደግሞ አማራ ክልል ላለፉት 27 ዓመታት በበርካታ ችግሮች ውስጥ የነበረ ክልል እንደሆነ ይታወቃል። በተለይ ስፔሲካሊ ዘር ተኮር ጥቃት ሲደርስበት እንደነበረ ከሁሉም አካባቢ ማለት ይቻላል አማራ ክልል ያልተፈና የአማራ ሁኖ አማራ ተወላጅ ነው እንደ ብሔር ያልተፈናቀለበት አካባቢ የለም። ከዚያ ውጭ ደግሞ እዚህ ክልል ላይ ያለው አመራር በራሱ የአማራን ህዝብ የሚወክልም ባለመሆኑ ህብረተሰቡ ለሚያነሳቸው ጥያቄዎችን በቂ ምላሽ ሚሰጥ ስላልነበረ በርካታ የሆኑ ምስቅልቅል የሆኑ ህይወቶች ሲገፋ የነበረ ህብረተሰብ እንደነበረ ይታወቃል። እንግዲህ ከዚህ ችግር ለመውጣት መስዋዕትነት ተከፍሏል። ወጣቶች ግንባራቸውን ለጥይት ሰጥተው እያደረበው ህይወታቸው አልፏል። ተሰደዋል። አካላቸው ጎሏል። ቤተሰብ ተበትኗል። ተስፋም የተጣለበት ጅምር ታይቶም ነበረ እንደምታውቁ ማለት ነው። እና ከዚህ ችግር ለመውጣት አሁን ሀገሪቱ ባለችበት ሁኔታ የተወሰነ አካል ጥረት ብቻ ከዚህ ችግር ያወጣል ብዬ አላስብም። እንደኔ ማህበረሰቡ የራሱ ድርሻ ይኖረዋል። መንግስት የራሱ ድርሻ ይኖረዋል። የሀገር ሽማግሌም፣ የሃይማኖት መሪ፣ የፖለቲካ ፓርቲዎች፣ ልዩ ልዩ የማህበረሰብ አደረጃጀቶች የየራሳቸው ድርሻ ስለሚኖራቸው ሁላችንም በጋራ የምንረባረብበት እና ለዚች ሀገር ህልውናም ለህብረተሰቡ ሰላም ማግኘትም የጋራ ርብር የሚጠይቅበት ታሪካዊ ምዕራፍ ላይ እንገኛለን የሚል አጠቃላይ አስተያየት ነው ያለኝ። ስራ
በሌላ በኩል መግለጫ የሰጡት የአዴፓ ማዕከላዊ ኮሚቴ የፖለቲካ ዘርፍ ኃላፊ አቶ አብርሃም አለኸኝ በስቲው በሰጡት ጋዜጣዊ መግለጫ የአማራ ህዝብን ጥያቄዎች ለመመለስ የሚያስቀጥል እና የሚያስችል ስራዎች ተሰርተዋል፣ እየተሰሩም ነው ብለዋል።
አመሰግናለሁ ጽዮን ለውይይቱ፣ እንዲሁም ምሁራን እንግዶቹንም እንደዚሁ በአድማጮች ስም አመሰግናለሁ። ወደ ተከታዩ ቅንብር እንለፍ። ኢትዮጵያ ደህና ነች?
በተከታዩ ዝግጅት የኢትዮጵያን ጤና እንፈትሻለን። ሰለሞን አባተ የፖለቲካ ሳይንስ ሰው ይዟል፣ ወደ ዝግጅቱ።
የኢትዮጵያ ነገር አሁን ያለችበት የማያሳስበው ቢኖር ጥቂት ነው ካለ እጅግ በጣም ብዙ ሰው እየተጨነቀ ነው ያለው። መላ ህዝቧ በመላው ዓለም ያሉ በሀገር ውስጥም ያሉ ላለፉት 40ና 50 ዓመታት የዘለቀችበት ትኩሳት ለተወሰነ ጊዜ በረድ ያለ መስሎ ቢቆይም ሰሞኑን የገባችበት ሁኔታ ግን መልሰው እያገረሹ ያሉ የጤና መታወክ ሁኔታዎች የሚመስሉ አጋጣሚዎችን አይተናል፣ አስተውለናል። በሀገር ውስጥ መቼም አንድ ሰው ታሞ ወደ ሐኪም ጋር ሄዶ የጤናውን ሁኔታ እንደሚመለከት ሁሉ የሀገርም የጤና ሁኔታ በእንደዚህ አይነት የቀውስ በሚመስል ሁኔታ ላይ በሚገኝበት ጊዜ አይኖቻቸውንም እጆቻቸውንም ከሀገር ልብ ላይ፣ ከሀገር ግንባር ላይ፣ ከሀገር ሰውነትና አካል ላይ አያነሱም ብለን የምናምናቸው የፖለቲካ ሐኪሞች፣ የፖለቲካ ሳይንቲስቶች፣ የፖለቲካ ተመራማሪዎች ብዙ ነገር በቅርብ ይከታተላሉ፣ መላም ይፈልጋሉ ብለን እናምናለን። ብዙ ሰው እንዲህ ያምናል። በኢትዮጵያ ውስጥ ያለው ገዢ ፓርቲስ በውስጡ እያየን ያለነው ሁኔታ ጤናማ ነው? ለመሆኑ ኢህአደግ በሕይወት አለ? ይዘልቃል? እነዚህን ጥያቄዎችና ሌሎችንም ይዤ እንግዳ ጋብዣለሁኝ። የፖለቲካ ሳይንስ ምሁር፣ በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ መምህር፣ እንዲሁም በስክሪፕስ የጋዜጠኝነት ትምህርት ቤት የጋዜጠኝነት መምህር የሆኑትን ፕሮፌሰር ብሩክ ኃይሉን ስቱዲዮ ጋብዣለሁኝ። በኢትዮጵያ ያለውን ሁኔታ ያጫውቱናል። ፕሮፌሰር ብሩክ በቅድሚያ እንኳን ደህና መጡ። አመሰግናለሁ።
ደህና ቆየኝ። ስቱዲዮ ተገናኘን ዛሬ። በጣም አመሰግናለሁ።
በአካል ተገናኘን። ብዙ ጊዜ አብረውን ነው ያሉት። በራዲዮ ብዙ ጊዜ እንገናኛለን። በፌስቡክም በተለያዩ ትንታኔዎቹ በተለያዩ የሀገር ውስጥና ዓለም አቀፍ አጋጣሚዎች እየቀረቡ ያለውትን እውቀትም ልምዶንም ያጫውቱናል። መቼም እርሶ የፖለቲካ ሳይንስ ምሁር ኖት፣ የጋዜጠኛነት መምህር ኖት፣ ዲፕሎማት ኖት፣ ዜጋ ኖት እና በብዙ ሀገሮችም ተንቀሳቅሰዋል። ከእነዚህ ሁኔታዎች ሁሉ ተነስተው እርስዎን እንደ አንድ ሐኪም ልጠሮት እና ኢትዮጵያ ደህና ነች?
መጀመሪያ ለጥሪህ አመሰግናለሁ አቶ ሰለሞን፣ በጣም እግዜር ያክብርልኝ። ኢትዮጵያ ደህና ነች? በጣም ጥልቀት ያለውና ከባድ ጥያቄ ነው። ደህንነት በምን ይለካል ነው? ለዕለቱ ደህና እንመስላለን፣ ግን ጠንከር ያለ እንትን ሆነ ከበሽታ ከሆነ ደግሞ ውስጡትን እየገዘገዘ ያው ያስቸግራል። እና እንደ ዋጭሩ ለመለስ አሳሳቢ ነው ኢትዮጵያ ሁኔታ። ኢትዮጵያ ሁኔታ አሳሳቢ ነው። እያገረሸ እንዳቀረብከው የመመላለስ ሁኔታ እያየን ነው። ለውጡ አንድ አመት ከሶስት ከአራት ወር አምስት ወር ገደማ ነው። ብዙ ውጣ ወረዶችንም እያየን ነው። ግን በሽታው ወደ ሞት እግዜር አይበለውና ያደርሰናል አልልም። ሲሪየስ ነው። ኢትዮጵያ ሀገራችን ታማለች፣ ግን ታማ የጠና ነው። እጅግሯ ገና አልተያዘም። ካሰብንበት ቆራጥ እርምጃ ከወሰድን፣ ትክክለኛ ውሳኔ ከተወሰነ በአመራሩ በተለይ እና የህዝብም ድጋፍ ያስፈልጋል። ያ ከተደረገ ትድናለች። ይህንንም ስቶርም ልበልህ ወይ ጎርፍ ልበልህ አልፈ ልንወጣ እንችላለን። ምለው
እስቲ በዛው በታማሚና አካሚ ቋንቋ እንነጋገርና የእርስዎ የምርመራ ውጤት ምንድን ነው የሚያሳዩት? ምንድን ናቸው በሽታዎቿ? ምንድን ናቸው ህመሞቿ? አንድ ሁለት ብለው ሊጠቅሱልኝ የሚችሉ ከሆነ
በጣም ብዙ ሰዓታት ሊያናገረን ይቻላል። አንዱ የዲሞክራሲ ጦት ነበር በፊትም ቢሆን ትልቁ። ለምሳሌ የፖለቲካ ብስለትም የፖለቲካ ድርጅቶች እና ስልጣን የያዙ ወገኖች ምን ያህል ብቃት አመራር ነበራቸው? አገሪቷንም ሲመሩ በምን አይነት ስትራቴጂና ታክቲክ ነው የመሯት? ሁሉ ነገር እኛ ወስነን ነው ወይስ ህዝቡንም እያሳተፉ ነው? ህዝቡን ሲያሳትፉ በምን አይነት ጉዳዮች ላይ ያሳትፈዋል? ፖለቲካል ስፔስ ነበር ወይስ አልነበረም? ይህ ሁሉ መታየት አለበት የፖለቲካል ሳይንስ ሲመረምር። አገሪቷስ በህግ ነበረው የምትደራደረው? አዎ ህገ መንግስት አለ። አዎ ህገ መንግስት አለ። ግን ህገ መንግስት በጭብጥ ተግባር ላይ ውሏል አልዋለም? ከዋለስ የትኛው ነው? ምን አይነት ጉዳዮች ናቸው የዋሉት? ምን አይነት ጉዳዮች ናቸው መዋል ሲገባቸው ህገ መንግስት ያልታዩት? ለምን ታለፉ? አመራሩ ለምን አስተላለፋቸው? ኢኮኖሚክ ፖሊሲውንም እንዴት ነው ኢኮኖሚክ ፖሊሲው መታየት አለበት። የፖለቲካ ድርጅቶችን አደረጃጀታቸው ራሱ በአካል እናያቸዋለን። እጅ እግር አላቸው፣ ግን ውስጣዊ ህይወታቸውና ዳይናሚዝሙስ እነት ዳይናሚክ ናቸው ወይስ ሙት ነበሩ ወይም ታሞ ነበር? እነሱ ራሳቸው ምን ያህል መንግስትና የፖለቲካ አመራሩ ተቆራኝቶ ነበር? ምክንያቱም ሌቭል ኦፍ ኮራፕሽን ሙስናውን የምናውቀው በሱ ነው። ነው አብረው ከተጣመሩ እንደ ከተጣቡ ነው የሚባለው እንደማ አንድ ቋንቋ ከተጣቡ ምንም መደነቅ የለብንም ኮራፕሽን ውስጥ ቢገባ ማለት ነው አመራሩ ራሱ ይዞ የመጣውን አይዲል ምን ያህል ገፋበት የድረስ ሄደ ምን ያህል ገፍቶበት ደግሞ ምን ያህል የበሰበሰ መጣ ለምን በሰበሰ አመራሩ ራሱ ራሱን ተካውስ አልተካም ሲተካስ ልክሱ ነገደል ማሚቶ ልክ ነው የሚለው ያነሱ አመራሩ የተካው ስልጣን ላይ አስቀመጠው ወይስ ሚጠይቅ ወነተኛ ወጣት ሁሉድ ነው ያረገው ይሄ ሁሉ ለፖለቲካ ሁሉና ሁሉ አስተዋጽኦ ያረጋልና የዚህ ሁሉ ዙሪያ ድምር ውጤት ነው ለመነሻ ማለት እንፈልግ
ፕሮፌሰር ብሩክ በዚህ ሁኔታ ውስጥ በዚህ የፖለቲካ ትርምስ ውስጥ ጨርሶ ከኢትዮጵያ እንግዲህ ከኢትዮጵያ በመልበት ጊዜ ኢትዮጵያ የትጋኑ ያለችው ራሱ አንድ ጥያቄ ይሆንና ከመገንጠል አንስቶ በክልሎች የመከፋፈል የመደራጀትና ከዞንነት ወደ ክልልነት የማደግ ጥያቄዎች እየተነሱ ናቸው። አንዳንዶቹም በኃይል ሁሉ የታጀቡ ይመስላሉ። በኃይል ቃላት ሁሉ የታጀቡ የእልህ ንግግር ያለባቸው ሁሉ ይመስላሉ። አሁን ባለው የኢትዮጵያ ህገ መንግስት መሰረት ግን አንዳንድ የማይፈቅዳቸው ህገ መንግስቱ ሁኔታዎች እንዳሉ እና ያለን ህገ መንግስቱ አልተለወጠ በስተቀር በኢትዮጵያ ህገ መንግስት የኢትዮጵያ ክልሎች የሚባሉት እገሌ 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 ናቸው ተብሎ ተቀምጧል። ይሄ ህገ መንግስት ሳይሻሻል እንደዛ አይነት ለውጦችን ማድረግ ይቻላል ወይ? ይሄ የመገንጠልና በክልልነት የመደራጀት አዝማሚያና ዛቻ ወዴት ነው የሚወስደው? መጨረሻው ምንድነው?
በጣም ግሩም ጥያቄ ነው። እንደውም ምን ዶርምጃዎች ናቸው መጨረሻችን ያሳምርልናል ወይ ማያሳምርልን? አማማተን ያሳምረው እንደሚባል ያሳምርልን? አሁን ለጥያቄ ለመመለስ አዎ ህገ መንግስቱ አለ። በህገ መንግስቱ ስቲፕሌትድ ሆነ ነገሮች አሉ፣ ግን ተግባራዊ ሆኖ አሉ ያልሆኑም አሉ። አንድ ሁለተኛ፣ ባለፉት 27 28 አመት የነበርንበት ሁኔታ ምን አይነት ህብረተሰብ ይዘን ነው አማራሩም ሲመራ የነበረው? ነጻነት ነበር ወይ? ለምሳሌ ፖለቲካል ዲሞክራሲ፣ የፕሬስ ነጻነት ነበር ወይ? አልነበረም። ለምሳሌ በጣም ቢኖርም ግድብ ነበር። የብሔረሰቦችንም ችግር የመፍታት ሁኔታ ከተቀመጠው ውጪ ቢደረግ ሌላ ነገር ያስከትል ነበር። ወደ አሁን ዶክተር አብይ በመጣ አንድ ለውጥ ላይ ገብተናል፣ አንድ ምዕራፍ ከፍተናል። አሁን ይሄ ታፈገ ቤት በፊትም እንደተባለው ሲከፈት ብዙ ግሳንግስ አለው ውስጡ። የሱ ግሳንግስ ውጤት ነው ጥያቄዎች፣ ትክክለኛ የሆነ ጥያቄ ሊሆን ይችላል። እሱ በዝርዝር ደግሞ እያንዳንዱ በራሱ መሬት መታየት አለበት። ግን ያ የተከመረ የሀገሪቷ ችግር፣ ያልተፈቱ ችግሮች ዝም ብለው በቋፍ በጡጫም ሆነ በሴኩሪቲም በምንም ተጭነው ይዘነው ጸጥ 27 ዓመት አገሪቷ ከሞላ ወደ ጸጥ ስትል የህዝቡ ጥያቄ የተመለሰ ይመስልናል። ተግባብተናል። አሁን ግን ሲከፈት ሁሉም የራሱን ብሶት፣ የራሱን ቁርሾ፣ የራሱን ምን ጥያቄዎች እያመጣ ነው ያለው። ጥያቄውን ይዞ ሲመጣ እንግዲህ አሁንም አንስተኸዋል አንተ፣ ግማሹ ዛሬውን ካልተፈታ፣ ዛሬውን ነጻ ካልወጣው፣ ዛሬውን ስቴት ካልሆንክ በምንም አይነት ይላል። 27 ዓመት ግን ሊጠይቅ አልቻለም። ያልቻለበትም ምክንያት ብዙ ሄቪ ሃንድ ስለነበረ ብዙ ነገር ስለሚደርስበት። አሁን ግን በዶክተር አብይ ዲሞክራሲ አይኖር አይደለም እንኳን ኖረ ያን እድል ተጠቅመው እድል ለዚህ መንግስት አልሰጡትም። በአንድ አመት በጥቂት ውስጥ ሶሉሽን እንዲፈለግ ይጥራሉ። ተግባብተናል። ስለዚህ ህገ መንግስቱንም ስቴትሁድም ቢሆን መደረግ ያለበት ትክክል በክልል መሆን በህገ መንግስቱ መሰረት መሆን ያለበት። አሁን እሱን ዘለን እሱን እያፈረስን በቃ ሞች ይገኛል ማለት ሁኔታም እየመጣ ነው። ይሄ ሌሎችንም ወደዛ እንዳያስቡ ያደርጋል። ሌላ ሀቢዎችን ብሔረሰብ አይጠይቁ አይደለም ጥያቄ ተይዞ የሁሉም አደ ላይ መፈታት አለበት። የህገ መንግስቱን ጉዳይ መታየት አለበት። 28 አመት እኮ ጠብቀዋል። 28 አመት እኮ በሆዳቸው ይዘው ከሌስ ኤክስ እና ብሔረሰብ ኤትኒክ ክልል መሆን ፈልጋለሁ ብሎ ይዞታል አፍኖ በሁሉ ግን አመት ሁለት አመት መጠበቅ አቃተው። ይህም ራሱ ከፖለቲካ ካልቸራችን ከድፍረት ፖለቲካ ከሾርት ሳይትድ አጭር ከማየት ፖለቲካ ራስን ማስቀደምና አሁንም ትልቁን ማስቀደም ውስጣቸው ያለውን ትግል ያሳያል። ወደ ሰፊ ሆኖ የእኔ ችግር አለ። አዎ የእኔ ችግር ግን መቼም አዲስ ምዕራፍ ኢትዮጵያ ገብታለች ከሌላው ችግር ጋር አብሮ መፍትሄ ይገኝልን ከማለት አኳያ ማየት ነበረባቸው ነው የምለው። 28 ዓመት ተኝተን አልልም መቼም እሱ እንትን በጣም የወረደ ይሆናል። ግን 28 ዓመት ተጉሰ አሁን ነው
ግልማመታት ነበሩ
የነበረው ፓወር ኮንፊጀሬሽን በደንብ አድርጎ ንቅ አድርጎ ስለያዘ መናገር አልቻሉም። አሁን ግን በዶክተር አብይ ስልጣኑ ጉልበቱም ሴኩሪቲውም ወታደሩም እያለው ማድረግ እየቻለ ይሄ የታፈገው ቤት ሲከፈት ሁሉም ጥያቄውን ሲያነሳ አይ ቲንክ የመንግስትንም ጥረት ማየት ያለባቸው ይመስለኛል። ይሄ ማድረግ እንኳን የቻሉት ባለው ኦፕንነስ ነው።
ከዚህ ጋር እስቲ አያይዘው የሚመልሱልኝ በአንድ በኩል እነዚህ በክልል ደረጃ ለመውጣትም እያሰቡ ያሉት አካባቢዎች በጎሳ በቋንቋ የተደራጁ ሲሆኑ እስካሁን ድረስ ያለውን የቋንቋና የጎሳ ፌዴራሊዝም እስካሁን ያለውን አደረጃጀትም ልክ አይደለም ብለው የሚቃወሙም ደግሞ አሉ። መልካም ምድራዊ አደረጃጀት ነው ለአስተዳደር የሚመቻ አከላለል ነው ምኑ ያለበትና ኢትዮጵያም ይበጃት እንደዚህ አይነት ነው የሚሉ ያሉ ነው። እነዚህኞቹ ተጨማሪ
ደግሞ
ጥያቄዎች እየመጡ ያሉ ሊፈታል እንዲህ አይነቱ
ሊፈታ ይችላል ማይፈታ ነገር የለም። ማናው ምንድነው መደማመጥ አሁን ያለው አነሰም በዛ የፈለገው ክሪቲክ ዶክተር አቢ ላይ in his person አማራው ላይ የፈለገው ክሪቲክ ውርጅብኝ ቢወርድም ማንንም ፐርፌክት አማራር የለም። ግን ይሄ አማራር ይዞ መጣውን እድል ጎልደን ኦፖርቹኒቲ መጠቀም አለበት ህዝቡ። መጠቀም የሚችለው ያንን ሲንከባከብ ነው። ተሸክሞ ይዙር ማለት አይደለም ያንን ሲንከባከብ ነው። ምክንያቱም the other version ተሞክሮ አልተሳካም። ፍንፍን ያለ ስርዓት ማለት ነው። ስለዚህ ጥያቄያቸውን በዚህ ቻናል መደረግ አለበት። ሊፈታ ይችላል መድረኩ ተከፍቷል እንዲከፈትም መደረጋል ተደርጓልም ጉዳቸው ማቅረብ። አሁን ያልከው ትዝለኛል ወደ 9 እና 10 ተብሎ ህገ መንግስቱ 9 ክልልና 2 ቀጣ 10 አደረች ያ አዲስ አበባና ድሬዳዋ ሲወሰን አይ ሪሜምበር እኔ ሎካል ጋቨርንመንት ብዙ አመት አስተምሬያለሁ ፌደራሊዝምንም በአዲስ አበባ ዩኒቨርሲቲ ለብዙ አመት አስተምሬያለሁ ይያለሁ ፖለቲካል ሳይንስ ዲፓርትመንት እና የብዙ ሀገሮችንም ግማሹ ስዊስላ ግማሹ ላይ እሱ አው እሱ ይጠቅማል። ግን ያገራችንን ስናይ ከናይጄሪያ ጀምረን የኛ ኤትኒክ ላይ ተመስርተስ
ጎሳና
ቋንቋ ላይ ነው። ወል ይብስም ብሎ እስከ ራይት ኦፍ ሴሴሽን ይሄ በሶቪየት ህብረት በነ ከሌኒና ስታሊን ጊዜ ያው እነሱ ናቸው። እነሱ ደግሞ ሞኞች አይደሉም ተግባራ አላረጉትም። ህዝቡም አልጠየቀም። ለምን እንዳልጠየቀው አርሜኒያኖች መገንጠል ይፈልጉ ለምን በጥጫ ስለተያዙ ነው። ኡዝቤክስታን ካዛክስታን መገንጠል ይፈልጋሉ ቱርክሜኒስታን መገንጠል ይፈልጋሉ ሞር ዴር ሴንትራል ኤዥያኖች ናቸው። ግን የሶቪየቱ ስርዓትና ኮሙኒስት ፓርቲ ኦፍ ዘ ሶቪየት ዩኒየን ሲፒኤስ አንቆ ይዞ መብትም አልሰጣቸው። ኢትዮጵያም እንደዛ ታፍኖ የነበረ ነው። እና ህግ ላይ ማስቀመጥ ነው አለ ግን ተግባራዊ ላይሆን ይችላል። እና እኛም አስቀምጠን መገንጠል መብት አለው ወገደ መብት አለው ግን መጠየቁ ፕሮሲጀር አለው ግን ማን የጠየቀው? እስኪ ዛሬ 4 አመት 3 አመት ጀምሮ ነው ቀውስ የነበረው። 4 አመት በፊት የሱዳማ ህዝብ መካከራዋል አውትራይት ገፋ ባለ ሁኔታ እንደሆነ ቢጠይቁ ኖሮ ተቀባይነቱ በነበረው መንግስት እንዴት ነበር የሚሆነው? በጥጫ ነው በየገምታለሁ በጥጫ በጉልበት ነው ማፈን ማሳፈን ማለት ነው። አሁን ግን ይሄን ሁሉ እንኳን አድሬስ ማድረግ የተቻለው ባለው ፖለቲካል ስፔስ መስፋት ነው። እና ይሄንን ሰክተን የተንከባከብን ችግራቸውን የተውት ማለት አይደለም ጥያቄያቸውን እሱን ይዘው ከሁሉ ጋር እንዲፈታ ይሄ ገና የተንገዳገደ ያለውን መንግስት ይያገዙ መሄዱ ነው ለነሱም ህልውና ሌላውም በህረሰብ ህልውና ለመላ ኢትዮጵያ ህልውና የሚያገዘው እሱ ነው። ከዛ ውጪ ህገ መንግስቱ በምን መልክ ይቀረጽ የሚለው ራሱን የቻለ ደግሞ ኮምፕሌክስ ችግርና ራስ ምታት ነው ራሱ። ምክንያቱም ያመለውጥ የለበትም የሚል የህረሰቦች የተወሰኑ አቋም አለ። አይ እንደው አንድ ኢትዮጵያ ሆኖ ፌደራል ሆና ግን እንደ አሜሪካ በጂኦግራፊ ጋር አቀማመጥ እንደገና ተዋቅሮ ኢንዲቪጁዋልም ግሩፕም መብት ሰጥቶ በዛ እንደገና ሪቪዚት ይባል እንደገና ከልሰን ማየት አለብን። ቴንክ ዩ ሚል ወገና አለ። ያ ሲደረግ ምንድነው የሚሉት እነሱ ሎጂክ ደግሞ 28 አመት ሞከር ነው አናከሰን አባላን እየበተነን ሊያጠፋንም ነው እንጂ ተጣብቶን ወደ በጎ ነገር አልመራንም በሚል የሐሳብ አቅጣጫ ነው የሚያርጉና ሁለት ኤክስትሪም አለ።
ዶክተር ብሩክ እርሶ ምን ይመክራሉ እንደ ፖለቲካል ሳይንቲስት እንደ ባለሙያ አማካሪ ቢሆኑ የፓርላማው አማካሪ ቢሆኑ ምን ይመክራሉ? የቱ ይሻላል? የህዝብ አማካሪ ቢሆኑ
ከባድ ጥያቄ ነው። አንድ ዲሞክራቲክ ስፔሱ መጠበቅ አለበት። አሁን የተጀመረው መታፈን የለበትም። ግማሹ ኦሬዲ ዶክተር አብይ እንዲ እየዘጋን እንትን ያለና እሱ መጠበቅ አለበት። ግን አካውንታቢሊቲ ሪስፖንሲቢሊቲ አላፊነት መታወቅ አለበት። እንዳስፈላጊነቱ መንግስት ነውና የተደራጀ ኃይል አለውና በመጨቆን መልክ ሳይሆን አገርን ከመጠበቅ አኳያ እርምጃ መውሰድም ይጠበቃል። ህዝቡም እየጠበቀ ነው። ሰላምን ማግኘት ማለት ነው። ያን ማስከበር ነው። ቀጥሎ ዳያሎግን ክፍት ማድረግ እየተደረገ ነው። ውይይቱን በምን መልክ እንሂድበት የሚለው በሰፊ ሁኔታ ሁሉም እንዲሳተፍ ማድረግ ነው የሚታየኝ። ከዛ ወደ ህገ መንግስቱና ወደ ምርጫው ይከዳል። አሁን አንተ በግሌ ለጠየቀ ጥያቄ ፖይንት ደሆነ ጥያቄ ከባድ ነው። እንደ ትውልድ ኢትዮጵያዊ አዝናለሁ። ከባድ ውሳኔዎች ነው የሚጠብቁን። በሰው ልጅ መብት አምናለሁ፣ በኢንዲቪጁዋልም ሆነ በግሩፕ መብት። ነገር ግን ኤትኒክ ላይ ቤዝድ የሆነ መንግስታት አወቃቀር በጣም ሬር ናቸው። ወደ ልማት ሳይሆን ወደ አደጋ ነው የሚወስዱን። ለምን? እርግጥ እነዛ ኤትኒክ ግሩፖች እያንዳንዳቸው የራሳቸው ቋንቋ፣ አስተዳደር የሚባለው ሁሉ በጎነት እንዳለ ሆኖ ግን እያደር እየዋለ ምንድን ነው የሚያደርገው? ይሄ ሰልፍ አይደንቲቲ ወደ ቶታል አውቶኖመስ ብቻ ሳይሆን ከዛም በላይ ያደገ መጥቶ ወደ መበተን ነው የሚወስደው።
ምንም ትርጥር የለውም።
ጎዝላቪያ ስሎቬኒያዎች መጀመሪያ ነበርኩ አጋጣሚ 1991 ለስብሰባ ስሎቬኒያ ሲገነጥሉ ነበርኩ ለምሳሌ። ቀጠለ ክሮኤሽያ ቀጠለ። ከዛ ዘርቢያኖች የመጨረሻ ናቸው። አሁን ዘርቢያኖች ፓኒ ጎዝላቪያ ስሜት ያለው መጨረሻ ላይ ነው። እነሱ አልቅሰው ራሳቸውን መንግስት ያቋቋሙ ዘርቢያኖች ስድስተኛ ሲወጡ ማለት ስድስት ስቴት ነበራቸው። ቦዝኒያ ሄርዘጎቪና ሶስተኛ ሄደ። ሞንቴኔግሮ ከዛ በኋላ ነው ሁሉም ተበተኑ። ይሄ ምንድነው? የዳይናሚዝሙ ነው። ይሄው እንግዲህ ከዲሞክራሲ ከነጻነትም ጋር ነው የሚመጣው። የኛ ዲሞክራሲ ይሄንን ያጎላው ተውታለና እየጎዳንም ነውና አገሪቷን ወደ መበታተን ሊወስዳት ይችላል ነው ማለት። ስለዚህ መፍትሄው ምንድነው ላልከው፣ የያንዳንዳችን ኤትኒክ ግሩፖች አይደንቲቲያቸው መጠበቅ ማለት የመናገር የቋንቋቸው የምናቸው ግን ክልሉን በተመለከተ እንደገና ቢታይ እንደውም ኢትዮጵያነት ስሜት እንዲሰማቸው እየተቀላቀሉ ከሁሉ ጋር እየተያዙ ቢሆን ይመረጣል ብዬ ገምታለሁ። አንድ ይሄ ነው። ሁለተኛ ኢኮኖሚክ እድገት አገርን ግንብን ይሰብራል። ኢኮኖሚክ ኢንቴግሬሽን ይባላል። ባደገ ቁጥር ሰው ይዋለዳል። ለስራ ፍለጋ ከአዲስ አበባ ተነስቶ አፋር ያለ ከአፋር ተነስቶ ጅማ ይሄዳል። ያ ሲል መዋለድ መዋደድ ይመጣል። በዛ አገሮች እንደዛ ነው አውሮፓውያኖች ኔሽን ስቴትን መፍጠር የቻሉት ማለት ነው። ቅንጅቱ እሱ በዚህ ከቀጠል ጥሩ ሁኔታዎች ላይ ያለነው አቅጣጫው ኢኮኖሚው ላይ ችግር የለም። ፖለቲካው ላይ ነው ወደኋላ እየቀረ ነው። እሱም የነበረው ተጽዕኖና የነበረው ትኩረት አለመስጠት ሁኔታ ነው። እና ሁለቱ ቢቀናጁ ጥሩ ነው። ግን ኢትዮጵያ ብቻ ካልን ደግሞ ብዙ ብሔረሰቦች በተለይ አናሳ ብሔረሰቦች ቅር መሰኘትና መብታቸውን ማስከበሪያም ሜካኒዝም የለንም። ደግሞ ላይኖራቸው ይችላል። ያን ሁሉ ይታያልን። እንደገና ቢታይ ቢከለስ ጥሩ ነው እላለሁ።
መልካም ፕሮፌሰር፣ የኢትዮጵያ ህገ መንግስት እንደው አጠር አድርገው ቢነግሩኝ መጣል አለበት መቀደድ አለበት የሚሉ አሉ። የለም
የአንዱ ጫፍ ነው
ሊከለስ ይችላል ሊሻሻል ይችላል የሚሉ አሉ። የትኛውን ነው እርሶ?
እንግዲህ አገሮች ጥሩ ጥያቄ ነው። አገሮች ከተለይ ሪቮሉሽን ላይ ሲሆኑ ቶታሊ ይለወጣል። ፈረንሳዮች እንኳን አሁን አምስተኛ ሪፐብሊክ ላይ ነው ያሉት። ከ1958 ጀምሮ ፊፍት ሪፐብሊክ ነው የሚባለው። ብዙ አገሮች አውሮፓ አገሮች ጀርመኖችም ከናዚ ጀርመን በኋላ ቶታሊ ጥለው ነው አሁን ቤዚክ ሎን ያላቸው። አንድ ሂስቶሪካል ገጠሚ መሆን አለበት። ትልቅ ኮንፍሊክትና ክራይሲስ ውስጥ ገብቶ ወደ አብዮት መርቶ መለወጥ እና እንደዛ ቶታል የሚያደርገዋል። ኢትዮጵያን በተመለከተ ይሄ ፖለቲካልና ሲቪል ራይቶች የተመለከተ እንዳለ አዳፕት አድርገ መቀጠል እንችላለን። ችግር የሚሆነው የፌዴራሊዝሙን አወቃቀር አንደኛ፣ ምክንያቱም 10 ብቻ ናቸው ወይ የሚለው ራሱ መታየት አለበት። እሱን እንዴት አድርገን እንጠብቀው የሚለው መታየት አለበት። ከዛ ውስጥ ምን አይነት ፌዴራሊዝም ነው የምንፈልገው? እንደ ስዊስ አይነት ነው? እዚያ የሚሽከረከር ፌዴራሊዝም ሁሉ አለ። በየአመቱ እያንዳንዱ ለአንድ አመት ሄዶ ስቴት ሆነ ያገለግላል፣ ይሰራል። እኩልነት ለመስጠት የማሌዥያን ፌዴሬሽን አለ። እዛም ቀደም ሲል በዛ መልክ ይጠቀሙ ነበር እና ኢትዮጵያም የሚሰራውን አዳፕት ብናደረግ ወደፊት የሚያሻግረንን ከጊዜው ጋር ሊሄድ ያልቻለና ችግር የፈጠረብንን መለወጥ አለባቸው ነው የምለው።
በቅርቡ ኢትዮጵያ እንደዛ አይነት ስራ ውስጥ ትገባለች የሚል ሀሳብ አለት? ህገ መንግስቱን መለወጥ የሚሆን ማሻሻል አይነት ንግግር ውስጥ
አይ ቲንክ ምርጫችንና ጊዜው እየሮጠ ነው። ምርጫችን እየጠበበ ይመስለኛል። መጀመሪያ ምርጫውን ማካሄድ ያስፈልጋል ባይ ነኝ። ምርጫው ከተካሄደ አዲስ የሚመጣው ሌጂትመሲ ህጋዊነት ያገኛል። አዲሱ አመራር ተወካዮቹ በሙሉ 500 ገደማ የሆኑት አዲስ ይሆናሉ ወይም እንደገና የሚገቡት ይገባሉ። የፖለቲካ ፓርቲዎች ሪኮንፊግሬሽን ራሱ ኢህአዴግ ሊፈርስ ይችላል። አሁን ባለው ሁኔታ በአማራ ክልል በተፈጠረው ሁኔታ የማይቀር ነው። አራቱ አሁን አብሮ የሚሄዳቸው ሁኔታ የጊዜ ጉዳይ ነው።
አራቱ ሲሉኝ የኢህአዴግ አባል ድርጅቶች ማለት ነው። የቀጥለው ጥያቄ ነበር፣ መነሻ ምሱ ነበር። አለው የኢህአዴግ በህይወት
አሁንም አለ። መቼም ስብሰባም እያሉ በጉዝ ይገናኛሉ። ግን
እንደ ፖለቲካ ሳይንስ ነው የምጠይቀው።
አያዛልቅም። እንደማይሆን ጋብቻ ነው። ከአሁን በኋላ ነው ብላ ባለቤትየዋ ጨርቋን አዘጋጅታ ምን ብላ ወጣች፣ ተመለሰች፣ ወጣች። እያየ ነው ሁለት ሶስት መፎከርም አለ። አባቴ ጋር ሄዳሉ ነገሮች አሉ። አንተ እንደፈጠጠር እሱም ይጀላል ባል ሲምቦሊካሊ ማለት ነው። ስለዚህ እንዲህ ደረጃ ተደራርሰው እና ደግሞ ስትራቴጂ ላይ ተለያይተው አንዱ ለምሳሌ ቲፒኤልኤፍ ሬቮሉሽነሪ ዲሞክራሲ አሁንም ያሰራል ኢትዮጵያ ነው የሚለው፣ ግን የኦሮሞና የአማራው ፓርቲ እንደምረዳው ሊበራል ዲሞክራቲክ የሆነ አላደለ ጆይንት ቬንቸርም ሁሉ የሚያስተናግድ ፎረን ካፒታል የሚያስተናግድ በኢኮኖሚው ዘርፍ ማለት ነው። በፖለቲካው ኦፕንነስ ይመስላል ያ ሁሉ ስላለ እንደገናም በቲፒኤልኤፍ ውስጥም አይ ቲንክ ሜቢ ትንሽ ቅሬታ ወይ ትልቅም ቅሬታ ይኖራል። ደክመን ይሄ ነው ወይ የሚል ነገር ማርጂናላይዝ ተደርገናል ስሜት የመፈጠር ሁኔታ ከአሸናፊም ወገን አንዳንድ የሚያሳስቱ አሉ። አሸንፈናል ዛሬ በተራ ነው የሚልም አለ። ይሄ ኔጋቲቭ ቶክሲክ የሆነ አነጋገሮች አሉ የሚጎዱ ከሁለቱም አቅጣጫ። ያም ሁኔታ ስላለ ተለያይቶ ቢያዩት ይሻላል። ምክንያቱም ቲፒኤልኤፍም የራሱን ፓወር ኦፍ ኮንፊግሬሽን ይፈልጋል። የተወሰኑ ኤትኒክ ግሩፖች በኤትኒሲቲ ስለሚያምን ኤትኒክ አይደንቲቲ የአማራና ኦሮሞ ፓርቲ የጎሳ የአማራና የኦሮሞ ፓርቲ አሁን እንደምንሰማው እንደምናየውም አላማቸው ሞር ወደ ፓን ኢትዮጵያን ወደ መመስረት ሁኔታ የመሄድና ኢንዲቪጁዋል ሊበርቲ ላይ ፎከስ ያደረገ አካሄድ ስላለ እነሱም የራሳቸውን ከሶማሌ ከአፋር ከዋቴቨር ከመሰላቸው ጋር ስለዚህ ሌላ ሁለት ብሎክስ ኦፍ ፓወር የሚመጡ ይመስለኛል።
እነሱ ስማቸውንም እያመሳሰሉ ናቸው መጠሪያቸው
አቋማቸው።
ምርጫውስ መካሄድ የለበትም መካሄድ አለበት የሚል ንግግርም አለና አሁን ባለው የኢትዮጵያ ሁኔታ መካሄድ የለበትም
አከራካሪ ሆናል። ፍሮም ሊጋል ኖርማቲቭ ፖይንት ኦፍ ቪው አሁን ያለው ፓርላማ የሚያበቃለት እንግዲህ የዛሬ ዓመት ክረምት ገደማ ሊገባ ሲል ነው። ስለዚህ ሌጂቲመሲ አይኖረውም ማለት ነው። ያን ለማርዘም ኤክስትራ ሜጀር ያስፈልጋል፣ ተወስኖ መጨመር አለበት። እኔ ራሴ 6 ወር አመት ወዲህ የዛሬ አመት ያደርሰናል የሚል አቋም ነበር በግሌ እንደ ስገመግመው ሁኔታ። አሁን ግን የማያ ሁኔታ በዚህ ሁኔታ እያዳለጠን አነሰሰሪ አንቺ ሀገር አንቺ ውስጥ እየገባን ሰላም እየደፈረሰ እዚህም እዛም እሳት እየተነሳ ማን እንደሚያነሳው ማን እንደሚያደርገው ሰውም ይላል ያም ይላል ብዙም ይወራል። ዶክተር አብይ እዛ ሄዶ ሮጦ ያጠፋል፣ እዚህ ያጠፋል፣ እዚህ ይነሳል። ይህ ሁኔታዎች በዚህ ከቀጠሉ መግፋቱ የሚያዋጣ ይመስለኛል። ምክንያቱም ዋናው ኢትዮጵያን ሴቭ ማድረግ ነው። ከዛ በኋላ በአመትም ቢሆን ተገፍቶ ምርጫውን ማድረግና አሁን ያለው ፓርላማ ለመጀመሪያ ጊዜ 28 ዓመት በኋላ የነቃ ፓርላማ እየሆነ ነው። ጥያቄ መጠየቅ እያለ ነው እንግዲህ 27 ዓመት ለምን አልጠየቀም ብለማለ ማንሳት ይችላል። ለምን አልጠየቀም? እንዲጠየቅ አይፈልግም ነበር።
ፕሮፌሰር ብሩክ ቲም ለማ ወይም ቡድን ለማ ይባል የነበረው ቡድን ይሄንን ለውጥ ያቀጣጠለውና ያነቃነቅ ይመራም የነበረው ቡድን እስካሁን ድረስም እየመራ ያለው የተነሳበትን ሀሳብ ይሰጥ የነበረውን ቃል ክዷል፣ ለውጧል እያሉ ቅሬታቸውን የሚያሰሙ ብዙዎች አሉ። በተለይ እርሶ በውጭም ስላሉ አሜሪካ ያለውን አስተሳሰብ ያውቁታል። በኦሃዮና በአካባቢዋም የኢትዮጵያ ክብር ኮንሲል ኖት ማህበረሰቡንም በቅርብ ያውቁታል እና እንዴት ነው የሚያዩት ይህንን አስተሳሰብ?
ግሩም ጥያቄ ነው። እንግዲህ ሁለቱ ትላልቆቹ ኤትኒክ ግሩፖች እንበል ማሪጅ ኦፍ ኮንቪኒየንስ በመፍጠር ስምምነት ጋር ብቻ ቀጥሎ ነበር። አሁን ትንሽ ክፍተት የተፈጠረ ይመስላል። እንደ ኦብዘርቨር ሳያው እንዴት ብትለኝ ኦሮሞ ብሔረሰብ ጥቅልሎ ያዘ የሚል ብዙ ስሞታ ሁኔታ አለ። ቁልቁል ቦታ ይገባናል ይላል። ያ ደግሞ ለምን ይሄ መሆን ይላል አለ አንድ። ከዛ ባሻገር ደግሞ አማራ ክልል ያለው ሁኔታ ማየት አለብን። አሁን አማራ ክልል 27 ዓመት ታይቶ በማይታወቅ ሁኔታ ናሽናሊስቲክ የሆነ የአማራን አማራነት አማራ አባት ሀገር የሚል ብሔረተኝነት በሚገርም ሁኔታ በጥቂት ወራት ፈጦ መጥተዋል። ይሄ ራሱ ለእናቶ ደመቀ ፓርቲና ለክልል መንግስቱ ትልቅ ቻለንጅ ሆኖባቸዋል ነው የምለው።
ፈተና
ሆኖባቸዋል እና እሱን ማስተናገድ እንዴት አድርገው ማስተናገድ መቻለን አለመቻላቸው ኦሮማራ የሚባለውን አላይንስ ህይወት ወይ ያስቀጥላል ወይ ያስቀጥለው ነው የምለው። ምክንያቱም ያንን ቶታሊ ለመቆጣጠር የሚቻል አይመስለኝም። ግን ማለስለስ አብረው የመስራት ሁኔታ የአማራ ውስጥ 3-4 ገደማ ፓርቲዎች ኦልሬዲ አሉ። እነሱ አብረው የመስራት ሁኔታ እና ምን አይነት ሚና ይጫወታሉ የሚለውም የአማራ ፓርቲ ተቃዋሚዎችም ራሳቸው የሚፈተኑበት ሁኔታ ነው። መተቸት ቀላል ነው ከውጭ ሆኖ፣ ውስጡ ነው መስራት ገቨርንመንት ደግሞ ሌላ ነው። እና ምን ያህል እድል ይሰጣሉ የአማራ ክልል መንግስትን ወይ ዝም ብሎ መጨፍጨፍ ነው በየቀኑ? የአማራ ደግሞ ለአማራ ህዝብ የሚጠቅም አይደለም። ባይሆን አብሮ ሆኖ መስራትና ሀሳብ መስጠት እንግዲህ ኢትዮጵያ አንድ ባንዲራ አንድ ህዝብ ነው። ለኢትዮጵያ ከሆነ ኢትዮጵያ ሲባል ሆድ ከሀገር ይሰፋል ይባላል። ብዙ ነገር ትቶ እያንዳንዱ ብሔረሰብ እኮ ለኢትዮጵያ ብሎ መስራት ይጠበቅበታል። አማራው ብቻ ሳይሆን ሌሎችም። እና እንዴት እንደሚያስተናግዱት ምን ያህል እናቶ ደመቀን ኮርነር አድርጓቸው የሚበላሽ ከሆነ አማራ ክልል ደፍነት የኦሮሞ ይሄ አላይንሱ የሚበተን ነው ይመስለኝ። እና ኦሮሞ ለብቻው በራሱ ከሶማሌና ከአፋሩ ጋር እንዲሁም ኩሽ የሚል አካሄድም ሁሉ እየተወራ ነው። ብዙ ነገሮች ነው ያ የመሄድ ሁኔታም ሊመጣ ይችላል። እና ሁለቱ ችግሮቻችን ከፈቱ በተለይ አሁን የአማራው ክልል በገጠመው ችግር ይህን ሰሞን መፍታት ከቻለ ህብረቱ ሊቀጥል ይችላል። ኢትዮጵያ ውስጥ የሚመጥናቸውን የፖለቲካ መድረክ ላንድስኬፕ ይዘው ሊቀጥሉ ይችላሉ ነው ማለት የምችለው።
የዶክተር አብይ አመራር የእሳቸው መንግስት እምነቱን የተነሳበትን ሀሳብ ክዷል፣ ቀይሯል የሚል ሀሳብ አለዎት በእርሶ ግምገማ?
እንግዲህ ዶክተር አብይ ስትል እኔ በሁለት በሶስት ሌቭል ነው የማየው። አብይን በአብይነቱ መቼም አንተ መከበር አለበት፣ የሀገር መሪ ነው፣ ወጣት መሪ ነው፣ ዳይናሚክ ነው ያለው ኢንዲቪዥዋል ኳሊቲ። እኔ የምለው የእኛ ጎረዋቸው ነው የምለው ኢህአዴግ ወይ አራቱ ፓርቲዎች ከስር ፈልፍሎ የመጣ ነው እያስመሰከረ በተጽዕኖ በምንም እንዲቀር ሲሞከር ብዙ ነገር እየሰማን ነው። አሁን ያን ሁሉ በጣጥሶ አልፎ ደርሶ ኦሮሞ ፓርቲዎችም አምነውበት ነው እዚያ ያመጡት። ችሎታ አሉ፣ ሊመራን ይችላል፣ መርቶ ሊመራራን ይችላል በሚል እና ይሄ ኳሊቲው የሚደነቅ ነው፣ የሚደገፍ ነው። ልጁ ማለት እሳቸው ቪዥናቸውን የለወጡ አይመስለኝም። ነገር ግን እሳቸውም ኮርነር ላይ እንዳሉ ይታየኛል። ፓርቲው ደግሞ ተለውጣል ወይስ አሁንም አብሯቸው ነው? ፓርቲው ከተለወጠ ዶክተር አብይ ምንም ማድረግ አይችልም፣ ወይም ማድረግ ይችላል ግን በቃ እጅና እግሩ ያጥራል ማለት ነው። ስለዚህ ፓርቲው በግድ ከሱ ኋላ ያስፈልጋል። የአማራውንም የሌሎችንም ደግሞ ድጋፍ ለማግኘት አብይ በደህና ሁኔታ ደህና መሆን አለበት። የአብይ ሁኔታ መለወጡን ካየ አማራው ሸርተት ማለትና በራሱ መሄዱን የማይቀር ነገር ነው። እና አይ ቲንክ ኦዲፒ ኦሮሞ ዴሞክራቲክ ፓርቲ ትልቁ ኃላፊነት በእነሱ እጅ ያለ ይመስለኛል። በቅንነት ከኢትዮጵያም ለራሳቸውም ኤግዚስተንስም ለኢትዮጵያም ሲሉ ዶክተር አብይን ደግፎ እንዳይንገዳገድ ፕሮፓፕ እያደርጉ ከሄዱ ሌሎችም በደንብ ይደግፉታል። ነገር ግን ኦልሬዲ እሱን ቻለንጅ ካደረጉ እኔ ቻለንጅ ከሆነ ነገ እኮ ተዉት ቢልም እኮ ይችላል። ይህ ተስፋ ቆርጦ ደጋግሞም ብለዋል የመጣሁት ለማገልገል ነው እንጂ ዘላለም ለመኖር አይደለም ብለዋል። እና ለኢትዮጵያን አለና ኢትዮጵያን ህልውና የፈለገ አብይን ቅር ቢለውም በተወሰነ ነጥብ ላይ ባናይም እሱ የሚለውን እኔ ደግፈዋለሁ። በነገራችን ላይ እንደ ኢትዮጵያ አሜሪካዊ በጣም ተስፋ የተነሳስቷል። አሁን ለማ ለምንወዳት ሀገር ስንል ከሁላችን በላይ ናት። ትብታችን ለተቀበረበት ሰው ምንና ምኑን ይዞ ነው? ድክመት አለው እንኳን ቢሉ የፈለገው ቢሆን እሱን ይዞ ደግፎ አንድ ደረጃ እስክንድር ድረስ መደገፍ አለበት ነው የሚለው።
በፖለቲካ ሳይንስ ትንታኔና ግምገማ የባህር ዳሩን አጋጣሚ መፈንቅለ መንግስት ወይም የመፈንቅለ መንግስት ሙከራ ብሎ መጥራት ይቻላል?
አዎ፣ ሙከራ ነው። ለየት የሚያደርገው ኢጋሊ ኩዴታ፣ ኢጋሊ ፈረንሳይ ኩዴታ ማለት ራስን መምታት ማለት ነው። ኩዴታ የሚደረገው በኔሽን በአገር አቀፍ ደረጃ ነው። አሁን በጣም የሚለየው በክልል ደረጃ ሆነ። ለምን? ይህም የኤትኒሲቲ ፖለቲካ ውጤት ነው። እያንዳንዱ አብጦ የራሱ ሚሊሻ የራሱ ኦልሞስት ወታደር እንዳለ ቁጥረው እና ያ ስሜት በሟቹ ጀነራል አይ ቲንክ የፈጠረው ስሜት ምንድን ነው? የአማራን ፓርቲ መቆጣጠርና አማራ ውስጥ የምፈልገውን ለውጥ ማምጣት የምችለው በአማራ ደረጃ ኩዴታ ባደርግና ሚሳካልኝ እዥ ሄዳለሁ የአማራን እንትን ለውጥና ከናቢ ጋር ኔጎሽት አደርጋለሁ በሚል ነው። ግን እንዲሳካ እንኳን ከነ ዶክተር አብይና ከሌሎች ጋር የሚያስኬድ ፖለቲካ አይመስለኝም። እውነቱን ለመናገር ሌሎቹ ወዲያውኑ አይቀበሉትም ነበሩ።
ፕሮፌሰር ብሮክ፣ በቅርቡ አንድ የጦር መሪ በአንድ ጋዜጠኛ ላይ የነጻ እርምጃ አስተሳሰብ የሚመስል ዛቻ ብጤ ሰንዝረው ነበረ። ይሄ ንግግራቸው በጣም ብዙዎችን አስቆጥቷል፣ ብዙዎችን አስቀይሟል። ምክንያቱም አንደኛ ህገ መንግስቱ ራሱ ከቆመለት በህይወት የመኖር መብት ጋር የሚጻረር ነው። ምክንያቱም ማንም ያለ ህግ ህይወቱን አያጣም ይላል ህገ መንግስቱ። ሁለተኛ ደግሞ በጋዜጠኛ ላይ ነው ይሄ ዛቻና ይሄ ንግግር ወይም ደግሞ ይሄ ትዕዛዝ የሚመስል ከአንድ የጦር መሪ ንግግር የተደረገውና በራሱ በመናገር ነጻነት ልብ ላይ የቆመ በነጻነት ልብ ላይ የቆመ ንግግር ነው ሲባል ነበርና ከዛ በኋላ ከኛ የጦር መሪም ከኢትዮጵያ መንግስትም የሰማነው ነገር የለም። እንዲህ አይነት ከባድ የሆነ ንግግር እንደሆነ ነው ብዙዎች የሚናገሩት። እርስዎ እንዴት ነው የሚመለከቱት?
ትልቅ ነጥብ ነው።
ብዙዎች አሉ እንደውም እኛ የጦር መሪ ማዕረጋቸው ሁሉ ተነስቶ መባረር ነበረባቸው በአለቃቸው የሚል ነገር ቢሆን ይቅርታም ሲጠይቁ አልሰማንም። መንግስት የሚሰጠው ምንም
እንግዲህ ይሄ ነው። አሁን ዶክተር አብይን መንግስት አንዳንድ የሚያስወቅሰው ወዲያውኑ ታይምሊ ሪስፖንስ እንደዚህ ብሎ በደነፍስ ሳይሆን ታስቦበት ማለት ነው መሰጠት የሚገባው ጉዳይ እንዲሆናል በመከላከያ ደረጃ እና እንግዲህ ሁለት ወደ አሁንም ነጻነት ተብሏል። ነጻነት ካለ ዲሞክራሲ ካለ ጋዜጠኛ ይጽፋል። እርግጥ በጣም ዋልጌ ከመስመር ውጭ ሆኑ ዘርና ዘርን የሚያጋጩ አገር የሚያፈርሱ አሉ። የሎ ጆርናሊዝም ለገንዘብ ሁሉ ሞቲቬት ለማድረግ የሚሰጡ አሉ። ግን ጀንዋይን የሆኑ ስራቸውን ጠንቅቀው የሚማሩ በስራ ላይ የተማሩ ጥሩ ደረጃ የደረሱ አሉ እና በዚህ መልክ መገደብ አይቻልም።
በማንኛውም ሰው ጋዜጠኛም ባይሆን ሀሳቡን የሚገልጽ አደባባይ ላይ ሀሳቡን በሚናገር ሰው ላይ እንደ አይነት
ትክክል
ዛቻ
ያን ካደረግን ትተን የመጣነውን ልንደግም ነው ማለት ነው።
እያንዳንዱ ዜጋ ላይ ነው ይሄ የሚንጸባረቀው። ማንም ላይ
እንደ ጥቃት መሰማት አለበት ሁሉም ጋዜጠኛ ብቻ ሳይሆን ከጋዜጠኛ ውጪ። ምክንያቱም የዛ ጋዜጠኛ መብት መገደብ የህብረተሰብ የማወቅ መብቱ ተገደበ ማለት ነው እና ይህን ጽፎ የመጻፍ መብቱ መጠበቅ አለበት፣ መብቱ መከበር አለበት እና ይሄ ማለት ደግሞ ካለማወቅም ይሄ ነው እንግዲህ ፓብሊክ ኦፊሻሎቻችን ሁሉም ምን ያህል በምን አይነት ጥልቀት አንደርስታንድ አድርገውታል፣ ገብቷቸዋል የለውጡ ስሜት ራሱ የለውጡ ቪዥን ምን ያህል ገብቷቸዋል። ምን ያህሉ እንግዲህ አንዳንዴ እንዲብቅ ሲሉ ወይ ለካስ ገና በደንብ ያልተገነዘበውም ሰው አለ የሚል ነገር ውስጥ ይከተናል እና ይህን በተመለከተ እስማማለሁ። መከላከያ ሚኒስቴር የፕሬስ ክፍል ይኖራቸዋል እርግጠኛ ነኝ፣ ወይ በካቢኔ ደረጃ ወይ ከጠቅላይ ሚኒስትሩ ቢሮ ደረጃ አንድ አይነት ነገር
መልስ
ኮማንደር ኢን ቺፍ እሳቸው ናቸው። እንጠብቃለን እንግዲህ ማለት ነው። ተገቢ አይደለም።
ፕሮፌሰር ብሩክ ኃይሉ መቼም ዘወትር ላሎት ዝግጁነት፣ ዘወትር ላሎት እውቀት፣ የጠለቀ ልምድ ለሚያካፍሉን ጊዜው እውቀቶ በተመልካቾቻችን ስም እጅግ በጣም አድርጌ አመሰግናለሁኝ።
እኔም አመሰግናለሁ ሰለሞን ለተሰጠኝ እድል።
ሰለሞን፣ በጣም ጥሩ ውይይት ነበር ከዶክተር ብሩክ ጋር ያደረከው። በነገራችን ላይ ዶክተር ብሩክን እንግዲህ በአካል እኔ ለመጀመሪያ ጊዜ እዚህ ስቱዲዮ መጥተው አግኝቻቸዋለሁ። የእሁድ ደንበኛችን ናቸው፣ አድማጮቻችንም ያውቋቸዋል። ይህንንም ውይይት እዚህ በመምጣታቸው ምክንያት ቪዲዮ በምስል አስደግፈን ነው ያደረግ ነው እና ከሰለሞን ጋር ቆይታ ያደረጉት። ዌብሳይታችንን እንዲሁም የፌስቡክ ገጻችንን ፈተሽ ቢያደርጉ አድማጮች ያገኙታል። እንግዲህ ከአሜሪካ ድምጽ ሬዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት።
ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል።
በትዊተርም ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ።
የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶርና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ።
አየር ላይ ባጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው።
እያስተናገድናችሁ ያለነው አዘጋጅና አቅራቢዎች ሰለሞን አባትና
ጽዮን ግርማንን። ወደ ተከታዩ ዝግጅት በሮሃ አድርገን እናሻግራችሁ። ሮሃ
ባንድ በአሜሪካ ድምፅ ስቱዲዮ በኢትዮጵያ ዘመናዊ ሙዚቃ ውስጥ ከፍተኛ ቦታ የሚሰጠውና ከ1973 ዓ ም እስከ 1986 ዓ ም በነበሩት ዓመታት ከ250 በላይ የሙዚቃ አልበም የሠራው ሮሃ ባንድ ሁለት መሥራቾች ሰሞኑን በአሜሪካ ድምፅ ስቱዲዮ እንግዶች ነበሩ። የቤዝ ጊታሩ ጆቫኒ ሪኮ እና ሊድ ጊታሪስቱ ሰላም ስዩም የሙዚቃ ባንዳቸውን ይዘው በሙዚቃ እያጀቡ ልምዳቸውን አካፍለውናል። ጽዮን ግርማ አነጋግራቸዋለች።
እናመሰግናለን። የኤፍሬም ታምሩን አካሌን ነበር ያሰማችሁን። እንግዲህ ከስንት ጊዜ በኋላ እንደተገናኛችሁ ባናቅም ዛሬ ስለ ሮሃ ባንድ ወደ ኋላ ተመልሳችሁ ትነግሩናላችሁ። በመጀመሪያ እንኳን ደህና መጣችሁ። እስቲ ራሳችሁን ከማስተዋወቅ እንጀምርና ለአድማጮቻችን በጣምም ስለቆየ።
ሰላም ስዩም እባላለሁ። የአይቬክስ እና የሮሃ ባንድ መስራች አባል ነኝ። ሙዚቃ ውስጥ የቆየሁበት ጊዜ ምናልባት አንድ 45 ዓመት ሊሆን ይችላል። ይህንንም ደግሞ በጣም ከምወደው ወንድሜ ከጆቫኒ ጋር አብረን ስለነበር ልክ እንደ ቤተሰብ ሆነን ነው አብረን ያደግነው ማለት ይችላለሁ።
ጆቫኒ በእርግጥ ብዙዎቹ ያውቋችኋለን፣ ሁላችንም እናውቃችኋለን። ግን እስቲ ለአድማጮቻችን አንተም ራስን አስተዋውቅ።
ጆቫኒ ሪኮ እባላለሁ። ሙዚቃ ዓለም ውስጥ የገባሁት ትምህርት ቤት ሀይ ስኩል እያለሁ ነው። በፕሮፌሽናል ደረጃ እንግዲህ ትምህርቴን ከጀመርኩ በኋላ ከኮሌጅ አይቤክስ ባንድ ውስጥ ጀመርኩኝ። አብረን እንግዲህ ከሰላም ጋራ ነው የጀመርነው እዛ የዛሬ 45 ዓመት አካባቢ ነው። በመናገሩ ግን እድሜያችንን እያሳጣ ነው እና አይቤክስ ባንድ ትልቅ ታሪካዊ ስራ የሰራንበት ባንድ ነበረ። ራሳችንን ደግሞ ያገኘንበትና በተለይ እንግዲህ በዛን ጊዜ መረሳት የሌለበት መሐሙድ አህመድ አምጥተ ነው እኛ ባንድ ውስጥ እንዲሰራ ያደረግነው። በክለብ ደረጃ እኛ ነበርን በአይቤክስ ባንድ ውስጥ እና በዛን ጊዜ እንግዲህ መሐሙድ ብዙ ዘፈኖቹ የነበሩት ክብር ዘበኛ የሚጫወቱ ናቸው። ለናይት ክለብ አይሆኑም ነበረ። ስለዚህ በትዝታ ጀምረን እነመላመላን እነዚህ ባህላዊ ዘፈኖችን እያመጣን በአዳዲስ መልክ ፎርማትን ለውጠን እንግዲህ ባንዶች በዛን ጊዜ 12 እስከ 16 እስከ 18 ነበሩ። እንግዲህ የክብር ዘበኛ፣ የጥር ሰራዊት ምናምን እንደዚህ እኛ በስድስት ቆጥመ ነው ሙዚቃውን እንግዲህ በዛ መሰረት ነው እንግዲህ እንደገና አደራጅተን ለክለቡ የሚሆንና ለሰው ደግሞ የሚሆነውን እንግዲህ ያዘጋጀ ነው። በዛ ነው አብዮት የተካሄደበት ጊዜ ነው።
ሁለታችሁ ከስንት ጊዜ በኋላ ነው የተገናኛችሁ? ሰላምና ጆቫኒ
በአንድ ጉዳይ እኔ የዛሬ 8 ዓመት በፊት እመላለስ ነበር አሜሪካን ሀገር እና የዛሬ 8 ዓመት ነው እንግዲህ ከሰላሳ ምናምን ዓመት በኋላ የተገናኘ ነው።
30 ዓመት ያህል ተጠፋፍታችሁ ቆይታችሁ ነበር ማለት ነው?
ተጠፋፍተን ቆይተን ነበር።
እንደተገናኛችሁ ሙዚቃ መስራት ጀመራችሁ ወይስ ቀጠላችሁ?
ወሬ ምናምን አልነበረም፣ ቀጥታ ወደ ሙዚቃ ነው የገባነው። ጊታራችን አንስተን
መጀመሪያ ወሬ ነው ሲቀልድ ነው እሱ። ምክንያቱም እንዲሁ እንደ ሰርፕራይዝ ነው ይመጣል ብለውኝ ኤርፖርት ጓደኞች የእኛ ፋኖች አሉ እና ተሰብስበን ነው የሄድነው። ሰው ሁሉም ጥግ ይዘው ያዩ ነበር፣ ምን አይነት ስሜት ይኖራቸዋል በሚል እና ፎቶግራፍ ሁሉ አለ። ተቃቅፈን መቼም ለስንት ደቂቃ ነው እንትን ያልነው እና ትንሽም እንባ ምናምን አልነበረ እና በጣም ነው ደስ ያለኝ እሱን በማግኘቴ ማለት ነው።
እንግዲህ ባለታሪኮቹ እናንተ ናችሁ ካነበብነው እና ከዚህ ቀደም ከተነገረው ታሪክ እንደሰማ ነው በደህላክና አይቤክስ የነበራችሁ የሙዚቃ ባለሙያዎች ናችሁ። አንድ ላይ ሆናችሁ ሮሃ ባንድን ያቋቋማችሁት አሁን በኢትዮጵያ የሚገኙት ዳዊት ይፍሩን ጨምሮ፣ ከዛ ደግሞ በግል ህይወቱ በመኪና አደጋ ያለፈው ተክሌ ተስፋ አዝጊን ጨምሮ አንድ ላይ ሆናችሁ ያቋቋማችሁት ሮሃ ባንድን፣ ከዛ ለ13 ዓመት ዘለቃችሁ፣ ከዛ ደግሞ ፈረሰ። ለምንድን ነው የፈረሰው ከሚለው ውስጥ
እንጀምር። ለነገሩ መፍረስ ሳይሆን እንደው በበቃኝ ነው እንግዲህ የወጣ ነው። 13 ዓመት ነው አብረን እየሰራንም በመሰራበት ጊዜ እንግዲህ ሁሉም የራሱን ደሞ አቅጣጫ ያዘ ሄደ እንግዲህ በሌላ ስራም በትምርትም እንግዲህ ብዙዎቻችን የተማርን ስለነበረ እንግዲህ ስራ መስካችንን ወደዛ እያተኮርን ሄድን ፕላስ ደሞ እኛ ራሳችን እንደው በውስጣችን በቃ ያለንን ሰተናል እስቲ ካሁን ወዲያ ሌላው ደሞ መድረኩን ለቀቅና አርግና ምክንያቱም 13 ዓመት በጣም ቀላል ጊዜ አይደለም የኢትዮጵያ ሙዚቃ መቆጣጠር ማለት እንግዲህ ከ250 67 በላይ ካሴቶች ነው የሰራነው እንግዲህ አልበሞች ነው የሰራነው አዎ በጣም ብዙ ነው በዚህና አመት ይሄን ሁሉ መስራት እንግዲህ አይ ቲንክ ትልቅ ሬከርድ ነው እንደው በኢትዮጵያ ሙዚቃ ውስጥና የኛና ሸራ እዛ አስቀምጠን የውጣ ነው ስለዚህ በመጨረሻ ደግሞ እንግዲህ እስቲ ሌላው ደግሞ እድልም ያገኝበት እኛኛም ደግሞ ትንሽ ገለል ምንለው መንገድ ፕላስ ደግሞ ወደ መጨረሻው አካባቢ የሙዚቃው ቢዝነስ ተለወጠ ማለት ከባንድ ሞድ ትንሽ ለለውጥ ተብሎ እንግዲህ አንድ ሁለት ወይንም ሶስት ሰው ሆኖ በኪቦርድ ምናምን መስራት ተጀመረ እንግዲህ ያሞራ ባንድ ይባላል እንግዲህ ያው ያ ሲጀመር ጊዜ እንግዲህ እስቲ ብለን ወጣልን ግን አሁን ደስ የሚለው የኛና ሻራ በመከተል ከብዙ አመት በኋላ ሁሉም ነገር ተመክሮ አሁን ወደ ባንድ ደግሞ እየተመለሰ ነው አሁን
እንግዲህ ወደ ኋላ ተመልሰን ነው የምንጫወተው ብዙ ሰዓት ቢኖረን ደስ ይለኝ ነበር ስቱዲዮአችን የተመጠነ ሰዓት ነው ያለውና እስቲ እንደው የመጀመሪያ የጀመራችሁበትን የተሾመ ምትኩን አጠር ያለችን ስማና ምናልባት እንደው ከእናንተ ጋር እንዳላችሁት ቀድሞም የጀመረ ስለሆነ ህይወቱም በመኪና አደጋ ስላለፈ የተክሌ ተስፋዝጊ በ79 ዓመተ ምህረት መሰለኝ አይደል ህይወቱ ያለፈው በኢትዮጵያ አቆጣጠር አዎ ድራም የሚጫወት ነበር ሙዚቀኛም ነበርና በጣም የሚወደዱ ዜማዎች አሉት ለምሳሌ ፍቅሬ ተለመኒ ከምንድላይና እንደው ለማስተዋወስ ያህል ስለሱስ እንደው ስለባህሪው አጭር ነገር ነግረህን ሙዚቃውን ለአድማጮቻችን ብናሰማው
ተክሌ ተስፋዝጊን እንግዲህ ማውቀው ድሮ አስመራ አብረን ሆነን ነው እንዲያውም የመጀመሪያ የኔ ባንድ ብላክ ሶል ባንድ ይባላል እነ ተክሌ ያቋቋሙት ባንድ ነው የነበረው ሶ አዲስ አበባ ቱር ለማድረግ ይመጡና እዛ እንገናኛለን ለሁለተኛ ጊዜ ማለት ነው ከዛ በኋላ ግን አይቤክስ ባንድ ይያለን የትግርኛ ሰርግ ብዙ ሰው ስለሚጠይቀን ማህሙድም ትግርኛ የተጨመረበት ሙዚቃ ስለሚፈልግ ተክሌን አስገባ ነው እና አይቤክስም አብረን ሰራ ነበርና ጣባዩን በተመለከተ ተክሌ በጣም ትሁት ሰው እና ስነ ስርዓት ያለው ሰው በጣም ወንድሜም ነበር ለኔ ለባንዱ ደግሞ በጣም ትልቅ አክብሮት የነበረው ነው ህይወቱ ማለፉ መቼም በጣም ሁላችንም ማሳዘነን እስካሁን አስታውሰዋለሁ አሁን እንደውም ተውኩት እንጂ ድሮ ፍቅሬ ተለመኒ ተሰራ አለቅሳለሁ ምንም በዝም ብሎ ነው የሚወርደውና በጣም ግሩም ሰው ነው የነበረው ስላስታውሰው ደግሞ እግዚአብሔር ይስጥልን
እስቲ በሙዚቃ ደግሞ እናስታውሰው
ድንቁ ውይይት ነበረ ጽዮን አመሰግናለሁ ክቡራትና ክቡራን አድማጮች ለዛሬ ጊዜው በማብቃቱ እዚህ ላይ ልናቆም ነው
አው ሮሃ ባንድ እንግዲህ እንደሰማሃው በሙዚቃ ነበር የተጫወቱት ከዛ ከሙዚቃው ላይ የተክሌ ተስፋዝግል ዘፈን በድምጽ ከስቱዲዮን ጋብስ
መልካም ቆይታ ክቡራትና ክቡራን ከተክሌ ተስፋዝግል ጋር ሮሃ ባንድ ዝግጅታችን ለዛሬ ተጠናቀቀ።
በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና
ሰለሞን አባተንን መልካሙን ሁሉ እንመኛለን።
ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም በደህና አደሩ።